እንደምን አደራችሁ፣ እንደምን አላችሁ ወገኖች። ሁላችሁንም እንኳን ወደ ሻሎም ዓለም አቀፍ ቴሌኮንፈረንስ በሰላም መጣችሁ ላለሁኝ። ዛሬ ዕለቱ ማርች 26 2026 ነው። ይሄ የሐሙሱ የቀትሮ ፕሮግራማችን ነው። የተቀዳው የሚሆነው ዛሬ 7:95 ይሆናል። 7:95 በቃል የሚያገለግለን ወንድማችን አደራጀው ይሆናል ከኢትዮጵያ። በመዝሙረታችን ፋንታነስ በጸሎት ደግሞ እናታችን ዛብታ አገለግለናለች። ፕሮግራሙን የምመራው መዓዛ ነኝ ከዳላስ ቴክሳስ። ዛሬ ከጌታ ቃል አንብበን ልንጀምር የምፈልገው ኢዮብ ምዕራፍ 42 ኢዮብ ምዕራፍ 42 1-6 ያለውን አንብበን ጸሎት እናደርጋለን። ኢዮብም መለሰ፣ እግዚአብሔርንም እንዲህ አለው፣ ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም የሚከለከል ዘንድ ከቶ እንደማይቻል አወቅኩ። ያለ እውቀት ምክርን የሚሰውር ማን ነው? ስለዚህ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬያለሁ። እባክህ ስማኝ፣ እኔም ልናገር እጠይቅህም አለው፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበረ፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ ይላል። ኢዮብ እንግዲህ ሳያቅና ሳያስተውል በተናገራቸው ነገር፣ ስለ እግዚአብሔር በተናገረው ነገር፣ ከእግዚአብሔር ጋር ስለተከራከረው ነገር በመጸጸት የተናገረው ነገር ነው እና እግዚአብሔርን አጥርተን ስናይ፣ የእግዚአብሔርን ሀሳብ አጥርተን ስንረዳ፣ ሁላችንም አፋችንን የሚያስይዝ ብዙ የሚያስደንቅ ነገር ማየት እንችላለን እና እግዚአብሔር ሁላችንንም ለዛ ያብቃን። የእሱን ድንቅ ስራ፣ የእሱን አሰራር፣ የእሱን ማንነት መረዳት እንድንችል አይኖቻችንን ይግለጥልን እላለሁ። ተባረኩን እንጸልይ። እግዚአብሔር አባታችን በሰማይ ያለ እጅግ አድርገን እናመሰግናለን። እንደገና ደግሞ አንድ ጊዜ በፊት የምንቀርብበት ድንቅ ስራህን፣ አሰራርህን፣ አደራረግህን እንድንመለከት ደግሞ ይህን ጊዜ ስለሰጠን እጅግ አድርገን እናመሰግናለን። ጉዞቻችን ወደዚህ ስለመራ ያው ቃልህን ለመስማት ጌታ ሆይ እንድንፈጥን፣ እንድንወድ፣ ወደንም ወደዚህ ስፍራ እንድንመጣ ስለረዳን መንፈስ ቅዱስ እጅግ አድርገን እናመሰግናለን። አሁንም መሰባሰብ ብቻ ሳይሆን ጌታ ሆይ በመካከላችን አንተ ተገኝተ በበረከት በምረት እያንዳንዳችን እንድትገናኘን እንጸልያለን። ማንነትህን፣ አሰራርህን፣ ከእኛም የምትፈልገውን መልካም ፈቃድህን ማስተዋል እንድንችል እያንዳንዳችንን እርዳ። ተናጋሪውን አንተ ባረክ። በመዝሙር በጸሎት የሚያገለግሉንን ሁሉ ባረክ። በመካከላችን ደግሞ በተለያየ ችግር ውስጥ እያለፉ ያሉትን ወገኖቻችንን ጌታ ሆይ አንተ ሰፊ ትከሻ እንድትሰጣቸው፣ አንተን መጠበቅ፣ አንተን መታመን እንዲችሉ እንድትረዳቸው፣ እንድታሳልፋቸው፣ እንድታሻግራቸው እንጸልያለን። ሁሉን እንደ ፈቃድ አድርግልን። ጊዜያችን ሁሉ ባርክልን በጌታ በኢየሱስ ክርስቶስ ስም። እሺ፣ አሁን መዝሙር እንሰማለን። እህታችን ፋንታነሽ ትዘምርልናለች። ተባረክልኝ።
ከውዳሴ መዝሙር 68 እንዘምራለን እኮ አለ ግን
ሁሉም ይሁት ነው። ጥሩ ነው።
ቢከብድ ከነሸክሜ ንመዝሙሬ ወዳንተ መቅረብ ነው ወዳንተ መቅረብ ነው አምላኬ ሆይ ሳላስበው ቀኑ ከንቱ ሄደ ጨለማ ከበበኝ በበረሃ በሕልም እንኳን ሁኜ አምላኬ ወደ አንተ አምላኬ ወደ አንተ ምቀርባለው የሰማይን መንገድ ግለጥልኝ በምሕረት ሁሉን ስደድልኝ ጩኸቴን ለማቅረብ እቀርባለው ከዚህ በደስታ ወደ ሰማይ ለመሄድ በልልታ እበራለው መዝሙሬን ስዘምር
ተቆራረጠ መደም ብለን የተሰማው እንደውም ዛሬ እግዚአብሔር ባርክ። ስለዚህ መልካም መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን። ወንድማችን አደራጀውን እያየሁት አይደለም። እስቲ አንድ ሰው መዝሙር ይዘምርልን፣ ደውልለት ካነሳልኝ። ሌላ መዝሙር ይዘምርልን፣
ሌላ ከሌለ ይዘምርልን። ዘምሬ
ለምለም ዘምሬልንሽ።
እሺ መዝሙር 119 ኢየሱስ እየመራኝ ሳለ የሚለውን ዘምራለሁ። ኢየሱስ እየመራኝ ሳለ ምን መጠየቅ ያሻኛል? ምሕረቱን እንዴት ልካደው እስካሁን የመራኝን? ሰማያዊ ሰላም ምቾት ከእርሱ ጋር ስኖር ሳለ ከሚመጣብኝም ሁሉ ኢየሱስ ይጠብቀኛል። ከሚመጣብኝም ሁሉ ኢየሱስ ይጠብቀኛል። ኢየሱስ የሚመራኝ መንገድ እጅጉን ደስ ያሰኛል፣ ጸጋውንም ይሰጠኛል፣ ሕያው ምግብ ይሰጣል፣ ከድካሜ ሊያበረታኝ ነፍሴም እንዳትሰማ መንፈሱን ያፈግልኛል፣ በደስታም ያጠጣኛል፣ መንፈሱን ያፈግልኛል፣ በደስታም ያጠጣኛል። ኢየሱስ የሚመራኝ መንገድ ፍቅር የተሞላ ነው፣ ተስፋዬም ፍጹም እረፍት ነው፣ በሰማይ ቤቴ ያለው ወደ ሰማይ በራለው፣ ከእንቅልፌ ስነቃ ምራኝ በእድሜ ሁሉ፣ ይህን ነው የምዘምር። ምራኝ በእድሜ ሁሉ፣ ይህን ነው የምዘምር።
አሜን አሜን። እግዚአብሔር ይባርክሽ። እሺ ለምለም፣ ስለዚህም መልካም መዝሙር እግዚአብሔር እናመሰግናለን። እሺ እንግዲህ ዛሬ የሚያገለግለን ወንድሜ የለም። ሌላ እዚህ እግዚአብሔር መንፈስ ያሳሰበው ሰው ካለ ጠይቃለሁኝ። ቃል ልታካፍሉን የምትችሉ ካላችሁ ለዛ እንግዲህ እኔ አንድ ጊዜ ጽፍ ያስቀመጥኩት አለ።
ሌላ ሰው ከሌለ ማዛ?
አቤት።
ሌላ ሰው ከሌለ አንድ ሁለት ደቂቃ ስጭኝ፣ ከተሻለ ቦታ እስከሆን ድረስ። ሌላ ሰው ከሌለ እኔ እሞክራለሁ።
እሺ እሺ፣ ጋሽ እንግዳ።
እሺ
ከዛ ይህን ቃል አነባለሁ እኔ።
ጥሩ
አለ። እሺ ከመጽሐፍ ቅዱሳችን ሁለተኛ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ጀምሮ ያለውን አነባለሁኝ። ከቁጥር 6 ጀምረን እንደዚህ ይላል፣ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችንም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥመውና በሚያሰንፍ በሚጎዳም በብዙ ምኞትና በፈተና በወጥመድም ይወድቃሉ። ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶችም ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል እምነትንም ፍቅርንም መጽናትንም የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል። የተጠራህለትንም በብዙም ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ይለናል። ይሄ የጳውሎስ ምክር በእያንዳንዳችን ልብ ውስጥ እንዲገባ የልቤ ጸሎት ነው። እግዚአብሔር ሁላችንም ደግሞ እሱ እንደሚፈልገን ኑሯችንን በመጠን አድርገን እሱን በመከተል ገንዘብን ያለመውደድ ገንዘብን እሱ እንደሚፈልግብን እየተጠቀምን መኖር እንድንችል ሁላችንንም ይርዳን። አሁን ላይ ጋሽ እንግዳው ሬዲ ነህ?
አዎ አዎ፣ ተባረክ።
ሰጣለው ጊዜውን እግዚአብሔር ይባርክ። ፈቃደኛ ስለሆንክ ልታገለግል።
አሜን አሜን።
ሲጠቀም
ይሻል። በዚሁ ልቀጥል። ዛሬ ላካፍላችሁ ያሰብሁት እንደው ሰሞኑን ካነበብሁት አንድ ቦታ እንደው ባይብሮ ሳሰላስል ነበር። እንደዚህ የፈቃደኝነት ነገር ቢጠየቅ አንድ ቀን ይችን አካፍላለሁ ብዬ ባይብሮ ይዣት ነበር። ያልተመቸው ቦታ መጽሐፍ ከሌለብን እና ዛሬ እንዲህ አይነት ቦታ ነኝ እና ዛሬ ላካፍላችሁ የፈለግኩት የእውነተኛ ነቢያት መስፈርቶች የሚለውን ነው። እና አንድ ሁለት ሶስት መለኪያዎች አሏቸው። አንደኛው አብዛኛዎቹ ሲጠሩ ለመልእክቱ ሲጠሩ ብቁነት አይሰማቸውም። የተለያየ ምክንያት እየሰጡ ከኃላፊነታቸው ለመሸሽ ለማምለጥ ይሞክራሉ። ግን እግዚአብሔር የመረጣቸውም እንደውም ለዚያ ምክንያት በዚያ ምክንያት ነው። በራሳቸው የተመኩ የእግዚአብሔር እርዳታ የማይፈልጉ እኔ እውቀቴ ወይም አንደበቴ የረታ ነው ብለው በራሳቸው የማይተማመኑ ናቸው። ምሳሌዎችን መጥቀስ እንችላለን። አንደኛው ሙሴ ነው። ሙሴ እንደምታውቁት በወጣትነቱ ጊዜ ልቡ የተነፋ ራሱ የሕዝቡን ነፃ ለማውጣት የአንድ ሰው ሰራዊት ሆኖ ጦር ሰራዊት ሆኖ የዘመዶቹን ጨቋኞች ለማጥቃት አንዱን ገደለ፣ መግደል ጀምሮ ነበር። በኋላ ግን ያ አላዋጣው ሲል እንደምታውቁት ወደ ሚዲያ አገር ሸሽቶ ለአርባ ዓመት ሰለጠነ በምድረ በዳ። ይሄ የምናውቀው ታሪክ ነው። አዲስ ነገር እየነገርኳቸው አይደለም። ነገር ግን በኋላ እግዚአብሔር በሚፈልገው ጊዜ ተገልጦ እኔ አምላክህ ነኝ፣ አሁን ሂደህ ህዝብህን አውጣ፣ ነፃ አውጣ ሲለው ያ የነበረው ኩራት ሁሉ ለቆት አራ እንዴት አድርጎ እኔ አልችልም፣ አንደበተ ጎልዳፋ ነኝ፣ ደግሞስ እንዴት ያምኑኛል አሁን ይች ብሎ ብዙ ምክንያት ደረደረ። እግዚአብሔር ግን ደካማነቱን አይቶ ደጋፊ ሰጥቶ ወንድሙን ረዳት አድርጎ ያደረገውን ታሪክ ታውቃላችሁ። እና ራሱ ብቁ መስሎ ባልተሰማበት ጊዜ እግዚአብሔር ብቃት ሰጥቶት ህዝቡን እንዲመራ አደረገ። አንዱ እሱ ነው፣ ሙሴ ነው። ሌላው ደግሞ ኤርምያስ ነው። ኤርምያስ ወጣት ነኝ አልችልም ብሎ በወጣትነቱ አመካኝቶ ሲል እግዚአብሔር ከአንተ ጋር ሆናለሁ አይዞህ ብሎ አደፋፍሮ ትልቅ ነቢይ ሆነ። ስልሳ ዓመት በላይ ከተለያዩ ነገስታት ዘመነ መንግስት ሲመሰክር የኖረ ሰው ነው። እና ወጣትነቱን አመካኝቱ ሊሸሽ ቢል አልሸሽም፣ አልተውም። ሌላው ደግሞ አንዳንዴ የኢሳያስን አዎንታ ወይም እሺ ማለቱን ደርሶ እሺ ያለ እናት መስለዋለን። አይደለም፣ መጀመሪያ ህዝቡን ወቀሰ። ኃጢአተኞች ሁሉ ምናምን እያለ ሲወቅስ ኖሮ በኋላ ግን ራሱን ከህዝቡ ጋር ጀምሮ ወዮልኝ፣ እኔ ከንፈሩ ከረከሰ መካከል እኖራለሁ፣ እኔም ከንፈር የረከሰ ነው ሲል ከዚያ በኋላ ነው ያን ተገንዝቦ አቅሙ እንደሌለው ኃጢአተኛ መሆኑ ከተገነዘበ በኋላ ነው እግዚአብሔር ለማል ማን ልላክ ስል እኔ ላክ ያለው እና በደካምነቱን ተገንዝቦ ነው ታላቅ ነቢይ ሊሆን የቻለው በእግዚአብሔር እርዳታ። ሌላው ደግሞ ዮናስ ነው። ዮናስን ሁላችንም እናውቃለን። የዮናስ ምክንያት ደግሞ ለየት ያለ ነው። ደካምነቱ ተገንዝቦ ሳይሆን የእግዚአብሔርን ምሕረት ስላወቀ ትንሽ በከንቱነት ወይም በትዕቢት ያለ ስሜት ያለው ይመስላል። ያለው ምንድን ነው? እግዚአብሔር መጨረሻ ሸሽቶ እንደገና ተመልሶ ነነዌን ሲያስጠነቀቅ እግዚአብሔር ሲምራቸው አውቃለሁ፣ ድሮም አውቃለሁ ያንተን ነገር እንደምትምራቸው እና እኔም ውሸታም አደረግ ብሎ በህዝቡ መዳን በመደሰት ፈንታ እሱ ውሸታም እባላለሁ ብሎ ተቆጣ። እግዚአብሔርን በማመስገን ፈንታ እንኳን ማራቸው በማለት ፈንታ እና የእግዚአብሔር ሰዎች መጀመሪያ ኃላፊነት የተሰጣቸው ነቢያት አንዱ መስፈርቱ የእውነተኛ ነቢያት በራሳቸው አይመኩም። ሐሰተኞች ነቢያት በአንጻሩ በራሳቸው መመካት ብቻ ሳይሆን፣ በነገራችን ላይ እነዚህ ሰዎች አገልግሎታቸውን የሚሰጡት በነፃ ነው። እነዚህ እውነተኛ ነቢያት፣ ሐሰተኛ ነቢያት ግን የእነዚያ ተቃራኒዎች ናቸው። ቡዮች ናቸው። ራሳቸውን ነቢይ ነው ይሰይማሉ። ከዚያ በኋላ እግዚአብሔር ሰጠን ያሉትን መክሊታቸውን የውሸትም ቢሆን ለራሳቸው ጥቅም ያውሉታል። አሁን በየቦታው ይሰማል። በሀገራችን ብዙ ነቢይ የተባለ ቢሰይም አላውቅም የሚሉ ይሰማሉ እና መነገጃ አድርገውታል። እውነተኛ ነቢያት ግን በትህትና የእግዚአብሔር እርዳታ ተቀብለው እውነትን ያበክታሉ። ሌላው መስፈርታቸው ደግሞ የእግዚአብሔር የእውነተኛ ነቢያት አይፈሩም። የተሰጣቸውን መልእክት ለነገስታትም ሆነ ለማንኛውም ታላቅ ሰው በድፍረት ይናገራሉ፣ ቢቀበለውም ባይቀበለው። አንዳንዴም ህይወታቸውን የሚያሰጋ ቦታ ይደርሳል። ምክንያቱም አንዳንዶቹ ትልቅ ሰዎች ወይም ነገስታት የሚፈልጉት ደህና ነገር ነው። የራሳቸውን ጥፋት ተግሳጽ እንዲከሰሱ አይፈልጉም እና ኤርምያስ ተሰቃይቷል እንዲያ በማደርጉ በድፍረት በመናገሩ ተዋርዷል፣ ወደ ጉድጓድ ተጥሏል፣ ቀንበር ተሸክሟል። ግን እውነቱን ከመናገር አልሸሸም። ሙሴም እንደዚያው ነው። ፈርዖን ሄዶ በድፍረት ነው የተናገሩ። የገለገለው ይችል ይሆናል፣ ነገር ግን እግዚአብሔር የሰጠውን በድፍረት ይናገራል፣ ተናግረዋል። አንዱ መስፈርታቸው እንደሱ ነው። ሌላው ደግሞ የምናስታውሰው ናታን ነው። ናታን ነቢዩ በምሳሌ አድርጎ ዳዊትን ኃጢአቱን ሲያስገነዝበው ዳዊት ተቆጥቶ አንድ ነገር ያደርገኛል ብሎ አልፈራ፣ ነገረው። በምሳሌ አድርጎ ሲነግረው ዳዊት ደግሞ ቅን ስለሆነ ሌላ ብዙ ኃጢአቶች ቢሆን ቅን ስለሆነ ያ ፍት የጎደለ ነገር ሲነግረው ስለተቆጣ ይሄማ የቅጡ ቅጣት መቀጣት ይገባዋል ብሎ ሲል እሱ እኮ አንተ ነህ በምሳሌ የነገርኩ አንተ ነህ ሲለው ደጉ ጥሩ ዳዊት ተጸጽቶ ንስሐ ገብቶ ጸለየ፣ ኃጢአቱ ተመለሰ። ግን ኃጢአት ምንጊዜም ስለሚያስከፍል ዋጋ ስለሚያስከፍል ልጁ ሞት ቢጸልይም ቢናዘዝ እና አንዱ መስፈርታቸው እሱ ነው። በድፍረት ይናገራሉ። ሌላው ደግሞ አብዛኛውን ጊዜ የተናገሩት ነገር ይፈጸማል። አብዛኛውን ጊዜ ያልሁበት ምክንያት አንዳንድ ቅድመ ሁኔታዎች ያላቸው ትንቢቶች የማይፈጸሙበት ጊዜ አሉ። አንዳንዶቹ ግን ምንም ቢሆን መፈጸማቸው አይቀርም። ለምሳሌ ዳንኤል ያየው ወይም ናቡከደነጾር ያየው እና ዳንኤል ይፈታለት ህልሙንም ነግሮ ይፈታለት እሱ የማይቀር ነው። የዓለም ታሪክ ነው። የዓለም ታሪክ መፈጸም አለበት። ከናቡከደነጾር ጀምሮ እስካሁኑ ዘመን ያለውን ትንቢት የተናገረው ዳንኤል መፈጸም ነበረበት፣ ተፈጸመ። የክርስቶስ መምጣትም መፈጸም አለበት እና እነዚህ አንዳንድ ነገሮች መፈጸም አለባቸው፣ የማይቀሩ ናቸው። አንዳንዶቹ እንዳልሁት ቅድመ ሁኔታ ስላላቸው መፈጸማቸው ይቀራል። ዋናው ሁልጊዜ የምናወሳው የነነዌ ታሪክ ነው። ነነዌ ከኃጢአቷ ባትመለስ ትጠፋ ነበር። ነገር ግን ከንጉሱ እስከ ሕፃን እስከ ከብት ድረስ ጾመው ጸልየው ኃጢአታቸውን ተገንዝበው ንስሐ ስለገቡ ያ ጥፋት ተመለሰላቸው። ያ ትንቢት አልተፈጸመም። ስለዚህ ውሸት ነው ማለት አይደለም። ነገር ግን ቅድመ ሁኔታ ስላለው ሳይፈጸም ቀረ። ምናልባት በኖህ ጊዜ የነበረው ስብከትም ሲሰበክ ህዝቡ ተመልሶ ቢሆን የውሃ ጥፋት ላይ መጣ ይችል ነበር። እና እነዚህ ሁሉ የሚያመለክቱት እግዚአብሔር የተናገረው ነገር እውነት ነው። አንዳንድ የማይፈጸመው ያ ቅድመ ሁኔታ ሰዎቹ ወይም ማዕቱ የታዘዘባቸው ግለሰቡም ሆነ ህብረተሰቡ ሲመለስ እግዚአብሔር መሐሪ ስለሆነ ይምራቸዋል። ሌላው ደግሞ የእውነተኛ ነቢያት መስፈርት ፍጹም አይደሉም። እንደ ማንኛችንም ኃጢአት የሚሰሩ ሰዎች ናቸው። ይህን ያውቃሉ፣ ራሳቸው ተገንዝበዋል፣ እግዚአብሔርም ያውቃል። ነገር ግን እግዚአብሔር የሚጠቀመው ፍጹም ሰዎችን ብቻ አይደለም፣ ኃጢአተኞችን ጭምር ነው። ኃጢአታቸውን ተገንዝበው ምሕረትን ለሚጠይቁ ለራሳቸው ትንቢት ለሚናገሩለትም ሰው ምሕረትን የሚጠይቁ እግዚአብሔር ይጠቀምባቸዋል። እንግዲህ ይሄ የነቢያት ጉዳይ ነው። እኛስ ነቢያት አይደለንም፣ ብዙዎቻችን ሁላችንም ማለት ይችላል። ነገር ግን እነዚህ የነቢያት መስፈርቶች ለእኛ የሚያገለግሉን እንዴት ነው? የመጀመሪያው መስፈርት ሁላችንም ልንገነዘበው የሚገባን ነገር ደካሞች ነን። የምንሰጠውን አገልግሎት ትንሽም ሆነ ትልቅ በራሳችን ተመክተን ከተሰለፍን ለእኛም ለሌሎችም በረከት አይሆንም። ምክንያቱም መልእክቱ የሚመጣው ከኛ ነው እንጂ ከእግዚአብሔር ስለማይሆን፣ ስለዚህ የራሳችን ድክመት ብቁ አለመሆናችን መገንዘብ አለብን። በሌላ በኩል ደግሞ ስንመክር ተግሳጽን ለመገሰጽ መፍራት የለብንም። አንዳንዶቻችን ወይም ብዙዎቻችን መናገር የምንፈልገው ሰዎች ሊሰሙ የሚፈልጉትን አሳምረን ምንም እኛም እነሱም ኃጢአት እንደነዘብን አስመስለን ታሪካችን ተርከን እንለያያለን። ነገር ግን መልእክት የምንሰጠው መልእክት ካለ ለግለሰቡም ሆነ ለህብረተሰብ የምናየውም ስህተት ነገር ካለ ስህተትን ስህተት ብሎ መጥራት፣ ኃጢአትን ኃጢአት ብሎ መጥራት መጥፎ አይደለም። ነገር ግን አቀራረቡ በፍቅር መሆን አለበት። ክርስቶስን እናስታውሳለን። ክርስቶስ ሁሉን ነገር አንዳንዴ የቁጣ ነገር አሳይቷል በሚያስፈልግበት ጊዜ። ነገር ግን እውነቱን ይንገራቸው እንጂ በዚያውም ላይ ምሕረቱን እያሳየ ነው። ለሰዎቹ ሲሰብክ የተራቡትን እያበላ፣ የተጠሙትን እያጠጣ፣ ያዘኑትን እያጽናና፣ ያታመሙትን እየፈወሰ ምሕረት እያደረገ ነው የህዝቡን ኃጢአት የሚጠቁምላቸው። እኛም መልእክታችን ከምሕረት ጋር የተያያዘ መሆን አለብን። የክርስቶስን ያህል ኃይል የለም። ነገር ክርስቶስ በጸጋው የምንፈልገነው ያህል ኃይል ይሰጠናል። እኛንም ራሳችንም ለመርዳት ሌሎችንም ወደ ክርስቶስ ለማቅረብ ስለዚህ ደፋሮች መሆን አለብን። ቃሉን ታጥቀን ቃሉን አንበርዘው። የተበረዘ ነገር ምንም አያጠቅምም። ቅራሪ ይሉታል ሀገራችን። ጠላውን ወደ መጨረሻ ሲያልቅ ቅራሪ ይሉታል። ዋናው ነው ይጥመው። ስለዚህ የእግዚአብሔርን ቃል ቅራሪ አናደርገው። ዋናውን ለራሳችንም ተረድተን ለሌሎችም ማስረዳት አለብን። እና ደግሞ ድክመታችን እንገንዘብ። ድክመታችን እንገነዘብ ነው እግዚአብሔር ኃይል የሚሰጠው። እና ባጭሩ ዛሬ ላካፍላችሁ የፈለኩት ይሄን ነው። ድክመታችን እንገንዘብ። የብርታታችን ምንጭ ማን እንደሆነ አውቀን በጸሎት የእሱን ብርታት እንቀበል። ከዚያም ደግሞ የምናስተምረውም ነገር በድፍረት እናስተምር። በቁጣ አይደለም፣ በስድብ አይደለም፣ ነገር ግን በድፍረት ተግሳጽ ካስፈለገ ተግሳጽ፣ ምክር ካስፈለገ ምክር። ለመወደድ ብለን መጥፎ ነገር እያየን ማለት የለብንም። መፍረድ አይደለም፣ ነገር ግን ማስተማር፣ መማማር። ነገር ግን እኛ እኔ ከአንተ እበልጣለሁ፣ እኔ ከአንተ እሻላለሁ የሚለው ደግሞ የትዕቢት መንፈስ በቃላችንም ሆነ በፊታችን ላይ መነበብ የለበትም። ምክንያቱም ማንም ከማን አይበልጥም፣ ሁላችንም ኃጢአተኞች ነን። ስለዚህ እግዚአብሔር ነቢያትን ደካሞች የነበሩትን የመሰላቸውን ነቢያት መርጦ ትልቅ ስራ ሰርቷል። በእኛም እነሱም ኃጢአተኞች ነን፣ ደካሞች ነበሩ እንደኛ። ስለዚህ በእኛም ትልቅ ስራ ሊሰራ ይችላል። የሚፈለገው ፈቃደኝነታችንና የእግዚአብሔር ኃይል ከኛ ጋር እንዲሆን ማመናችን። ስለዚህ በነቢያት የነበረው መንፈስ በእኛም አድሮብን እኛም ወደ እግዚአብሔር ቀርበን ድክመታችን አውቀን የእሱን ብርታት ተጎናጽፈን ወደ እግዚአብሔር ቀርበን ወገኖቻችን ሌሎችንም ወደ እግዚአብሔር ለማቅረብ ይርዳን። በአጭሩ ይህን አካፍላችሁ ነው የፈለግኩት። እግዚአብሔር ይስጣችሁ፣ ተባረኩ።
አሜን፣ አሜን። እግዚአብሔር ይባርክህ ጋሽ እንግዳው። ብዙ የሰማኋቸው ያየኋቸው ታሪኮች ወደ ልቤ እየመጡ ነበረ እየሰማሁ አንተን። አንድ ጊዜ የሰማሁትን ታሪክ ላካፍላችሁ። አንዲት ጎረቤቴ ሌላ ቤተክርስቲያን ምትሄድ፣ ሌላ ፕሮቴስታንት ቸርች ምትሄድ ትነግረኛለች። አንድ ጊዜ ጸሎት አዳር ሆነን እዛ ጸሎት አዳር ላይ አንዷ ልጅ በቃ በመሬት ተንሸራታ መታ፣ ጸሎት እየተደረገ መታ። እርጉዝ ነበርኩ አለች። ሁለተኛ ልጄን እርጉዝ ነበርኩና ጌታ እግዚአብሔር የምትወልጂው ልጅ ወንድ ነው እና ስሙን ዮሐንስ በዩ ብሎታል ብላ መልእክቱ አንተን አላቃትም አታገኝም ማለት ነግራኝ ሄደች አለች። ከዛ ሆስፒታል ሂዳ ስትወልድ ሴት ልጅ አምጥተው በእጇ ያሳቅፏታል ማለት ነው። እሪ አለች፣ እኔ ጌታ ተናግሮኛል ወንድ ልጅ ነው ትወልጃለሽ ያለኝ፣ ይቺ እኔ ልጅ አይደለችም፣ ልጄን አምጡ አለች። ሆስፒታል በቃ ሽብር ፈጠረች ማለት ነው። ከዛ ነው የራሱሽ ልጅ ናት፣ ሴት ልጅ ነው የወለድሽው። ደግሞ ልክ እናቷን ነው የምትመስለው ልጅቷ፣ እናቷን አያቷን ማለት ነው፣ የእሷን እናት ነው የምትመስለው። እና የአንቺ ልጅ ናት፣ ሴት ልጅ ነው የወለድሽው ቢሏት፣ በፍጹም ወንድ ልጅ ነው የወለድኩት ብላ ሪ እግዚአብሔር ተናግሮኛል ወንድ ልጅ ነው የምትወልጂው፣ ስሙን ዮሐንስ በዩ ብሎኛል፣ ወንድ ልጅ ነው የወለድኩት፣ ወንድ ልጅ ካላመጣችሁ ብዬ ተጣለዋል። እዛ በቃ አረጋግተው በቃ ይህች ናት ልጅሽ ብለው ሰጡኝና ሴት ልጅ ወደ ቤት ይዤ ገባው ብላ ትነግረኛለች። እና ያችን ሴትዮ የተናገረችን ሴትዮ ሂደሽ ነገርሻት ወይ ወይስ ለቤተ ክርስቲያንስ ተናገርሽ ወይ ያቺ ልጅ ሐሰተኛ ነብይ እንደሆነች? አንዱ መስፈርታቸው ሌላው የሚለን የእግዚአብሔር ቃል የተናገሩት ቃል ይፈጸማል ነው አይደለም። ዮናስም ፈርቶ የነበረው ሄዶ ለነነዌ ሕዝብ ያንን መልእክት ለመናገር ፈርቶ የነበረው እግዚአብሔር ምሯቸው እኔ ትጠፋላችሁ በአርባ ቀን ውስጥ ያልኩትን ካልጠፉ እግዚአብሔር ያላከኝ እኔ ሐሰተኛ ነብይ እንደሆንኩ ያስባሉ ነው ያለው። ለእግዚአብሔር አንተን አውቃለሁ፣ መሐሪ ነህ አንተ፣ ንስሐ ቢገቡ ይቅር ትላቸዋለህ፣ ግን የዛ ጊዜ እኔ ሐሰተኛ ነብይ ይሆናለሁ ብሎት ነበር። እና እንደዚህ አይነት ታሪኮች በጊዜያችን እንመለከታለን። አንድ ጊዜ በናሽናል በቲቪ አንደኛው ነብይ ነኝ የሚል እግዚአብሔር ራሱ የጠራኝ ነኝ እኔ ማንም ሰው የቀባኝ አይደለሁም እግዚአብሔር ነው የቀባኝ ብሎ በዚህ አመት ውስጥ ይሄ አመት ሳያልቅ የኢህአዴግ መንግስት ካልወደቀ እኔ እሞታለሁ አለ። እንደዛ ብሎ በናሽናል ቲቪ ተናገር። የኢህአዴግ መንግስትም አልወደቀም፣ እሱም አልሞተም፣ አሁንም አለ። ብዙም እንደ ድሮ አይታይም፣ ግን አለ አሁንም። እና እንደዚህ አይነት ብዙ ታሪኮች እንመለከታለን ግን እኛ እግዚአብሔር ሲልከን እግዚአብሔር ያስተማረንን ነገር ለሌሎች ወነቱን ነው ወይ እናስተላልፈው ትክክለኛውን ነገር ነው ወይ እናስተላልፈው የእግዚአብሔር ቃል እንደሚለው ነው ወይ እንኖረው ወይ እዚህ ጋር በህልማየው እዚህ ጋር እግዚአብሔር ተናገረኝ ይላልን ከእግዚአብሔር ቃል ተጻራሪ የሆነ ነገር እናስተላልፍ ይሆን ሆይ እግዚአብሔር ሁላችንን የሚርዳን እንደ ቃሉ መኖር እንድንችል የእግዚአብሔር መንፈስ ደግሞ ሲናገረን ማዳመጥ እንድንችል ትክክለኛውን የእግዚአብሔርን ድምፅ ለይተን ለማወቅ እንድንችል ሁላችንንም እግዚአብሔር ይርዳን ጋሽን ክዳው እግዚአብሔር ይባርክ ሁልጊዜ ፈቃደኛ ሆነ ተዘጋጅተ ስለምትቀመጥ ጌታን ስለዚህ እናመሰግናለን አሁን መዝሙር እንሰማለን እታችን ፋንታነ ተባረክልኝ
እሺ ወንድሜ ጋሽን ክዳው እግዚአብሔር ይባርክ ለማለት ወዳለሁ ለዚህ መልእክት አሁን ደግሞ እኔ 201 እንዘምራለሁ 201 ከወዳሴ መዝሙር የጌታን ታሪክ ንገረኝ ቃሎቹን በልቤ ጻፍ የበለጠውን አስታውቀኝ ጣፋጭ ቃል ያልተሰማ በልደት መዝሙራቸው ከላይ ክብር ሰላም ለአምላክ ለምድርም የምስራች የጌታን ታሪክ ንገረኝ ቃሎቹን በልቤ ጻፍ የበለጠውን አስታውቀኝ ጣፋጭ ቃል ያልተሰማ ብቻውን አርባ ቀን እንደ ሰው መንገረኝ በኃጢአታችን ሲፈተን ድል አደረገ ለኛ የጌታን ታሪክ ንገረኝ ቃሎቹን በልቤ ጻፍ የበለጠውን አስታውቀኝ ጣፋጭ ቃል ያልተሰማ ስለ መስቀሉ ንገረኝ በጭንቅ የሞተበትን ስለ መቃብሩ ንገረኝ እንደተነሳም ደግሞ የጌታን ታሪክ ንገረኝ ቃሎቹን በልቤ ጻፍ የበለጠውን አስታውቀኝ ጣፋጭ ቃል ያልተሰማ አሜን። ቃሉን ስናጠና ሁሉንም ማሸነፍ የምንችለው ቃሉን እንድናውቅ እግዚአብሔር ይርዳን።
አሜን። እግዚአብሔር ይባርክሽ ፋንቲስዬ፣ እግዚአብሔር ይባርክሽ። ቃሉን ሁልጊዜ እንድንሰማ ጆሮአችን የተከፈተ ልባችን የተከፈተ ይሁን ለእግዚአብሔር ቃል። እግዚአብሔር እንግዲህ ስለነበረን ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ የተቀዳው የሚሆነው 795 ይሆናል። 795 የተቀዳውን የምንሰማበት ቁጥራችን 605475489 86፣ አክሰስ ኮዱ ደግሞ 71 28 61 ፓውንድ ይሆናል። ወይም ደግሞ በሻሎም ቴል ዳትኮም ገብተን እዛ በጥርብ የተቀዱ የሚለውን ነክተን የተቀዱትን ማዳመጥ ለሌሎችም ደግሞ መጋበዝ እንችላለን። የሚቀጥለው ሳምንት እንደ እግዚአብሔር ፈቃድ ዶክተር እሸቱ ይሆናል የሚያገለግለን። ጌታ ለዛ ጊዜ ያብቃን። ዛሬ እንግዲህ በጸሎት የምትዘጋለን እህታችን ዛብ ትሆናለች። ያየዋት አይደለም። እሷን እንግዲህ ፈቃደኛ ጠይቃለሁኝ። በፊታችን ባለው ሰመር በጁላይ 1-5 ስላለው ኮንፍራንስ እየጸለይን እንቆይ። ጠዋት ዮኒ ሲናገር ሰምቼው ነበር። ፌስቡክ ላይ ያለው ኪውአር ኮድ ብቻ ነው ያለው፣ ለመመዝገብ ያለውን ኦፕሽን አይሰጥም። ዛሬ ስብሰባ አለን፣ እነግራቸዋለሁ እስቲ ለእኛ የላኩልን በዋትሳፕ የተላከው ግን አለው መመዝገቢያ። ያኛው ግን የመመዝገቢያ እንትን የለውም። ኪዩአር ኮዱን እስካን ማድረግ ነው ያለብን። ያኛውን ትክክለኛውን ኦፕሽን እንዲለጠፍ እነግራለሁኝ። እየተመዘገባችሁ እንድትቆዩ ሌሎችንም እንድትጋብዙ ለፕሮግራሙም እንድትጸልዩ ከወዲሁ በእውነት የበረከት የመነቃቃት የመታጠቂያ ጊዜ እንዲሆንልን ለአገልግሎቱ እግዚአብሔር እንዲረዳን በጸሎታችን እናስብ። ወደ ጸሎት እንሄዳለን። ፈቃደኛ የሆነ ሰው ጠይቃለሁ ከመካከላችን። እሺ፣
የሚጸልይ ከሌለ ጸልያለሁ።
እሺ፣ ጸልይልን። ተባረክ።
ሁላችንን እንግዲህ በጸሎት መንፈስ እንሆን። ሁሉን የምትችል ዙፋን በሰማይ ያለ ቅዱስ 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 የሰራዊት አምላክ እናመሰግናለን ስላደረክልን ቸርነት እና በጎነት ሁሉ። አቤቱ የሰራዊት አምላክ እኛ ኃጢአተኞች በደለኞች ሳለን አንተ ግን ይቅር ብለህ ከዚያም አልፎ ደግሞ የልጅነት እድልን ስለሰጠህን እናመሰግናለን። አቤቱ የሰራዊት አምላክ እኛ ምንም ማንረባ ኃጢአተኞች በደለኞች ነን። ከኛ ምንም አንዳችም ነገር እንኳን የሚያስደስት ነገር የለም። ሐሳባችን ምኞታችን ሁሉ ለጥፋት የሚመራ ነው። ነገር ግን አቤቱ የሰራዊት አምላክ ያንተ በመንፈስ በውስጣችን ሆኖ አንተ ለዘጋጀህልን መንግስቶች ዝግጁ እንድንሆን አንተ ትረዳን ዘንድ እንለምንሃለን። የስጋ መንፈስ ሳይሆን የሰራዊት አምላክ ያንተ መንፈስ በውስጣችን የሆነ በምንሰራው በምናደርገው ነገር ሁሉ ይቀድምልን ዘንድ ያንተ መንፈስን እንከተል ዘንድ እለምንሃለሁ። አዎ ጠላት ካንተ አርቆ ሊወስደን ይፈልጋል። እያስመሰለም ነገሮችን መራራውን በማር ቀብቶ እኛ እሱ እንድንከተል አእምሯችንን ይቆጣጠራል። ነገር ግን የሰራዊት አምላክ አንተ ለእኛ ይገድሃልና የአንተ መንፈስ እንዲያሸንፍና አንተ በእኛ ውስጥ ሆነህ ትሰራ ዘንድ እለምንሃለሁ። እኛ አቅም የለንም አባት ወይ፣ የሚዋጋንን አንተ ተዋጋልን። ስጋ ደካማ ነው። አሁንም እኛ አባት ወይ በስጋ መንፈስ እንዳንመላለስ እርዳን። ብዙ ድንቅ ነገር በህይወታችን ሰርተሃል የሰራዊት አምላክ። በጎደለው ከማየት ይልቅ ስላደረክልን የምናመሰግን ሰዎች ታደርገን ዘንድ እለምንሃለሁ። ያ የድሮ ኃይል አሁንም አለና የሰራዊት አምላክ መንፈስ ግን ለልጆች ላክ። ከሁሉም በላይ ደግሞ አስመሳዮቹን እንዳንገኝ እርዳን አባት ወይ። አዎ ማለት መለፍለፍ ቀላል ነው። ቃላትን አደባብሮ ማቅረብ ሁሉ ይቀላል። ነገር ግን አባት ወይ የልብ መለወጥን ትሰጠን ዘንድ እለምንሃለሁ። የአይሩ ኃይል አሁንም በእኛ ላይ ይፍሰስ። ያንተ መንፈስ ላክልን የኋለኛውን ዝናብ አዝንብልን የሰራዊት አምላክ በኋለኛው ዘመን መንፈስን ልካለው ብለሃል ያ ቃል አንተ ታማኝ ነው እኛ ፈቃደኞቹን እንድንገኝ እርዳን አሁንም በተባተበው ቃሌ ለምንሃለሁ እኔ ሳልሆን ያንተ መንፈስ ይቃጅልኝ ያንተ መንፈስ ይለምንልኝ ያንተ መንፈስ ጸሎታችንን ከዙፋንህ ያድርሰልኝ
አሜን
አሁንም አባት ሆይ አድርገልናል ተመስገን ብዙ ጥያቄዎች አሉን አንተ ታውቃቸዋለህ ለጥያቄያችን መልስ ትሆነን ዘንድ ለምንሃለሁ ለምኑ ይሰጣችኋል እሹ ታገኛላችሁ ደጅምቱ ይከፈትላችኋል ባልከው መሰረት አሁንም አባት ሆይ አንተም የሚያስፈልገን ጠፍቶህ አይደለም ነገር ግን አንተ እና እኛ እንድንቀራረብ ስለሆነ በጸሎት መልክ እናቀርባለን የልመናችንን መልስ ተሰጠን ዘንድ ለምንሃለሁ አዎ አባት ሆይ የጸሎታችን መልስ አንዳንድ ጊዜ እኛ እንደፈለግነው ባይሄድም እንኳ አንተ የተውከን ነቢይ መስለንም እንዲመስለንም የሚያደርገው ያምን የጥላት መንፈስ ነውና ያንን የጥላት መንፈስ አስወግደህ እግዚአብሔር ደግ አደረገ እንድንል እርዳን ያንን ማስተዋልኛ ስጠን አሁንም አባት ሆይ ባልከው መሰረት በጸሎት እናቀርባለን ታመው የሚሰቃዩትን አንተ ታውቃቸዋለህ በዚህ ጉባኤ ጸልዩልን ያሉትን አንተ ታውቃለህ እኔ ስማቸውን መጥራት አልችልም አላውቃቸውም አንተ ታውቃቸዋለህ በጠየቁ መሰረት አባት ሆይ የምሕረት እጅህን ተላይ ላክላቸው ሁሉ ይቻላል አንተ የሐኪሞች ሐኪም ነህ ያላንተ አንዳች ነገር አይሆንምና አባት ሆይ አሁንም የፎስ መልክ ትልክላቸው ዘንድ ለምንሃለሁ ፈውሳቸው ይቻላል ታመውም ደሚሰቃዩበት ጊዜ አንተ አብርሃቸው ሁን አለሁሽ አለሁህ በላቸው ደስታን ሰላምን አንተ ስጣቸው
አሜን
የሰራዊት አምላክ ይቻላል ያቺ 12 ዓመት ደም ሲፈሳት የነበረችው በእምነቷ ልብስን ዘርፍ ነክታ በተፈወሰች ጊዜ እነሱም ያን አይነት መንፈስ ጽናት እንዲኖራቸው አንተ እርዳቸው አባት ሆይ ጸሎታችን ሁሉ ስማ በዚህ ሰዓት ደግሞ ለምንሃለው እስር ቤቱ ነው የሚሰቃዩት ሁሉ አንተ ታውቃለህ በእስር ቤት ሳሉ አባት ሆይ ተስፋ ቆርጠው ካንተ እንዳይርቁ የበለጠ ግን ወደ አንተ እንዲቀርቡ እግዚአብሔርን በእስር ቤት ተገናኘሁት በሐዘኔ ጊዜ ያለው ሐለኝ ብለው እንድትናገራቸውና እንዲሰሙ ከዛም ላንተ ታማኝ ሰዎች ነው ለሚፈቱበትም ጊዜ አባት ሆይ ላንተ እንዲያገለግሉና የመለወጥ እድል እንዲሆንላቸው ለምንሃለው
አሜን
ይቻላል የሰራዊት አምላክ አብርሃቸው ሁን ተስፋ በመቁረጥ በድረግ በመጠጥ እንዳይሰቃዩ የበለጠ እንዳይጎዱ አንተ አባት ሆይ የሚያጸናው መንፈስ ላክላቸው
አሜን
ከኛ ይልቅ አንተ ታውቃቸዋለህ አንተ ጠብቃቸው ላዘኑም እናጽናና ላጡም እንድታደርገን ዘንድ ለምንሃለሁ እኛም በዚህ ዓለም ስኖር ለአንተ እጆች አይኖች እግሮች ሁነን እንድንገኝ እርዳን ሰሚዎች ብቻ እንዳንሆን በዚህ ደግሞ የተጠየቀውን ጥያቄ አንተ ታውቃለህ በጁላይ 1 በስብሰባ ለሚሄዱ ያሰቡትም ከዚህ ለምንቀረውም ለም አላውቅም ማን እንደሚሄድ ምን እንደሚሄድም አላውቅም ነገር ግን አባቶ የስብሰባው መሪ አንተ ትሆን ዘንድ እንጂ የልምድ መሰብሰብ እንዳይሆን እርዳን አባቶ በዛ ጊዜ አንተ ተናገር መንፈስ ይለቀቅ እርስ በርሳችን እንድንጓደድ አንተ እርዳን እንጂ የልምድ መሰብሰብ እንዳይሆን ይህን ነገር ላንተ አሳልፈን እንሰጣለን አባቶ ይቅር ባይነ ይቅር በለን ብዙ የረሳኋቸው ነገሮች አሉ አንተ ታውቃቸዋለህ በዚህ ሰዓት ደግሞ ስለ ሀገራችን ስለ ኢትዮጵያ የተለየ ሰላምን ትልክ ዘንድ ለምናለሁ ስንቱ ሰው እየተሰቃየ እንደ ሁሉ አንተ ታውቃለህ በአለም ዙሪያ የሚወራው ወሬ ሁሉ የሚያስፈራ ነው የሰራዊት አምላክ አዎ አንተን ስላወቅነ ወደ አንተ እንጠጋለን እንጂ መጠጊያም የለን ማምለጫም የለን ሁሉ ነገር አባት ሆይ ከባድ እንደሆነ እያየኸው ነው ታውቀዋለህ አዎ አባት ሆይ ትንቢት መፈጸም ስላለበት ይፈጸማል ግን አባት ሆይ አንተን ለሚያምን ይሄ አያስደነግጠውም እኛ ግን አንዳንድ ጊዜ አባት ሆይ የዋዠቅነ ስለሆነ አንተ ባክህ የሰላም መንፈስ ላክልን ጥርጥርን ከኛ አስወግድ አባት ሆይ አንተን ጠርቶ ያፈረማን አለ አባት ሆይ በማይሆነው መንገድ እንኳን ስንሄድ አንተ ሂዱ ብለህ የኛን ፈቃድ ስናደርግ ወደ ጥፋት ልንደርስ ስንል ግን አንተ ጣልቃ እየገባ ብዙ ነገር አትርፈናል አይቻለሁ የሰራዊት አምላክ ያንተ እጃጭር አይደለም አባቶ አሁንም እኛን ጠብቅ ታደጋ ከመቅሰት ሁሉ ተከላከልልን ላዘኑ ምናጽናና ላጡ ምንሰጥ አድርገን አባቶ በመገለጥ እንዳናፍር እርዳን በዚህ ሰዓትም አባቶ ስለተናገርከን ተመስገን ሰሚዎች ብቻ እንዳንሆን አራጆቹን እንድንገኝ እርዳን በመጨረሻም በመንግስት በመትገለጥበት ጊዜ ይህነው አባታችን ስንጠባበቀው የነበረው ከሚሉት እድል ፈንታችን እንዲሆን እርዳን ጸሎታችን ሁሉ ስለሰማ ተመስገን አባቶ አንተ ለውጠን መንፈስ ቅዱስ ይምራን በመውጣታችን በመግባታችን አንተ አብርሃሙን ጸሎታችን ስለሰማ ተመስገን አንተ ከፍኛ ዝቅንበል ይሄ ሁሉ ጠይቀሃለሁ በቀራኒዮን መስቀል በፈሰሰው ደም በተነሳው ሞት እንድል ባነ ባደረገው በኢየሱስ ክርስቶስ ስም አሜን ጸሎታችን ስማ ጌታ ሆይ ጀሮህን አዘንብ ሰላም ስጠን
አሜን እግዚአብሔር ይባርክሽ እቴለምለም ስለ ጸሎቱም ስለ መዝሙሩም ወገኖች ስለነበረን ጊዜ እግዚአብሔርን እጅግ አርገን እናመሰግናለን በምሽቱ ፕሮግራም እስከምንገናኝ በ8 ሰዓት በኢስተርን አቆጣጠር ሁላችሁም መልካም ቀን መልካም ምሽት ሩቅ ያላችሁ ወገኖቻችን መልካም አዳር አለውኝ ተባረኩልኝ